ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 19 እናሰማተን የተከላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። በተለያዩ ቦታዎች እየተስፋፋ የሄደው የዘር ግጭት አሳሳቢ ደረጃ ላይ መድረሱ ተገለጸ። ባለፉት 2 ቀናት በቤኒሻንጉል ጉሙዝ ዋና ከተማ በአሶሳ የበርታ ብሔረሰብ አባላት ደገኞች በሚሏቸው በአማራና በኦሮሞ ብሔረሰብ አባላት ላይ ጥቃት በመሰንዘር ጉዳት ማድረሳቸው ታውቋል። የከተማው ወጣቶች ከሰኞ ጀምሮ በአካሄዱት ጥቃት ቢያንስ 15 ሰዎች ከባድና ቀላል የሆነ የአካል ጉዳት የደረሰባቸው ሲሆን በርካታ ሱቆችና ሌሎች ንብረቶች የወደሙ መሆናቸውንም የዜና ምንጮች ገልጸዋል። ረቡዕ ችግሩ ቀጥሎ የዋለ ሲሆን በከተማዋ ሰፍሮ የሚገኘው የምዕራብ እዝ አካልና የፌደራል ፖሊስ ግጭቱን ለማብረድ ምንም አይነት እርምጃ ያልወሰዱ መሆናቸው ተነግሯል። ከሳምንት በፊት የወያኔ ከፍተኛው ባለስልጣን አባይ ጸሐዬ በከተማዋ የታየ መሆኑን የሚናገሩ ወገኖች በወጣቶች እየተወሰደ ያለው ጥቃት የግለሰቡ ሴራ ሳይሆን እንደማይቀር ይገምታሉ። በወሎ ክፍለ ሀገር በባቲ በኬሚሴና በሮቢት ከተሞች ሰሞኑን ለድጋፍ ሰልፍ የወጡ ወጣቶች በትግራይ ተወላጆች ላይ ያካሄዱት ጥቃት የህይወት መጥፋት እንዲሁም የአካልና የንብረት ጉዳት ያደረሰ መሆኑ ታውቋል። እስካሁን ምን ያህል ሰዎች ህይወታቸውን እንዳጡ ባይታወቅም የአካል ጉዳት የደረሰባቸው በርካታ ሰዎች በደሴና በመቀሌ ሆስፒታሎች ሲታከሙ መቆየታቸውን የሚደርሱ መረጃዎች ይገልጻሉ። በተመሳሳይ ዜና ባለፉት ሳምንታት የደቡብ ኢትዮጵያን ሲነጥ የቆየውና ከፍተኛ ጉዳት ያስከተለው ግጭት አሁንም ያልበረደ መሆኑ ሲታወቅ ባለፈው ሳምንት በአዋሳ ከተማ አንድ የእጅ ቦምብ ተወርውሮ 8 ሰዎች ህይወታቸውን ማጣታቸውና እንዲሁም 57 የአካል ጉዳት የደረሰባቸው መሆኑን ዜና ምንጮች ገልጸዋል። በየቦታው የተከሰቱት የብሔረሰብ ግጭቶች የ27 ዓመታት የወያኔ አገዛዝ ውጤት መሆናቸውን የሚገልጹ ወገኖች ዜጎች ይህን የወያኔ አስከፊ ፖሊሲ አሽቀንጥረው እንዲጥሉና አንድነታቸውን ጠብቀው ለዲሞክራሲ ለፍትህና ለእኩልነት የሚደረገውን ትግል እንዲያጠናክሩ ምክራቸውን ይለግሳሉ። የአማራ አስተዳደር ነኝ ተብየው ባለፉት 3 ዓመታት ጉዳት ለደረሰባቸው ዜጎች ካሳ ለመክፈል መወሰኑን የአካባቢው የአስተዳደር ባለስልጣኖች ገልጸዋል። በዚህም መሰረት ቤተሰቦቻቸው ለሞቱባቸው ለእያንዳንዳቸው 75000 ብር፣ ከባድ የአካል ጉዳት ለደረሰባቸው ደግሞ 50000 ብር፣ እንዲሁም ቀላል ጉዳት ለደረሰባቸው 25000 ብር የሚሰጥ መሆኑ ተነግሯል። ባለፉት ጥቂት ቀናት የወያኔ የደቡብ ክንፍ ድርጅት ሊቀመንበር የነበረው ወንጀለኛው ሽፈራው ሽጉጤ በገዛ ፈቃዱ ስልጣን መልቀቁን ቢገልጽም ከኃላፊነቱ ሊነሳ የቻለበት ዋና ምክንያት የህዝብ ግፊት መሆኑ ተገለጸ። ምክትሉ የነበረውና በአሁኑ ወቅት የትራንስፖርት ሚኒስትር የሆነው ሌላው ወንጀለኛ ሲራጅ ፈርጌሳ ከምክትል ሊቀመንበርነት ቦታ በራሱ ፈቃድ የለቀቀ መሆኑ ተገልጿል። ሽፈራው ሽጉጤ ከኃይለ ማርያም ደሳለኝ ጋር በመሆን ብዙ ህዝብ የጨፈጨፈና አሁን በሚካሄደው ግጭት ከወያኔ ጋር በመሆን እጁ ያለበት በመሆኑ ለፍርድ መቅረብ ይገባዋል የሚሉ ብዙ ናቸው። የቅዳሜውን የድጋፍ ሰልፍ በፕሮግራማቸው አልሸፈኑም የተባሉ 2 የሚዲያ ተቋማት ስራ አስኪያጆች በኢትዮጵያ ብሮድካስቲንግ ባለስልጣን የተጠሩ መሆናቸውን ተቋሙ ከጻፋቸው ደብዳቤዎች ለማወቅ ተችሏል። የድጋፍ ሰልፉን አልሸፈናቸውም የተባሉት የትግራይ ቲቪ እና ኢኤንኤን የተባሉት የሚዲያ ተቋማት ሲሆኑ በተጻፈው ደብዳቤ ላይ ኃላፊነታቸውን እንዳልተወጡ የሚገልጽ ወቀሳ ተሰንዝሮባቸዋል። ምንም እንኳ እነኚህ ተቋሞች የገዢው የወያኔ ቡድን ተባባሪና አገልጋይ ሆነው የቆዩ ቢሆንም እውነተኛ ዴሞክራሲ እስካለ ድረስ ሚዲያዎች አንድን ጉዳይ ለመሸፈንም ሆነ ላለመሸፈን መብት ስላላቸው ወቀሳ ሊሰነዘርባቸው አይገባም የሚሉ በርካታ ናቸው። የተያዘ ዜና ኢኤንኤን የተባለው የዜና ተቋም ከሐምሌ 1 ቀን ጀምሮ በኪሳራ ሊዘጋ መሆኑን ምንጮች ዘግበዋል። ተቋሙ ለመዝጋት የተገደደበት ዋነኛ ምክንያቶች ከመንግስት በኩል መረጃ ስለማይላክለት የቴሌኮምና የንግድ ባንክ የሰጡትን የማስታወቂያ ስራ በመተዋቸውና ከዳሽን ባንክ ሊበደር የነበረው የ500 ሚሊዮን ብር ብድር መከልከሉ ነው ተብሏል። ተቋሙ በህዝባዊ እንቅስቃሴ ወቅት የብሔር ግጭቶችን በማራገብ የገዢው ፓርቲ ቀኝ እጅ እንደነበረም ይታወቃል። ባለፉት ሁለት ወራት ወደ ውጭ ሀገር በዋናነት ወደ አሜሪካና አውሮፓ ለትምህርት ብለው ከተላኩ ኢትዮጵያውያን ውስጥ 185 የሚሆኑት የአዲሱ ሹም ሃይማኖት ተከታዮች መሆናቸው ይታወቅ ተችሏል። የአዲሱ ሹም አገዛዝ ከሃይማኖት ጋር ያለው ቁርኝት ግልጽ ከሆነ ቆይቷል ያሉ ክፍሎች በውጭ ሀገር ያሉ የዚህ እምነት ተከታዮች ለሹሙ ሙሉ ድጋፍን እንዲሰጡ በተነገራቸው መሰረት እየተንቀሳቀሱ መሆናቸውንና ከፖለቲካው ዓለም ለአመታት ርቆ የነበረ የደርግ ኮሎኔል በድንገት ወደ ፖለቲካው ተመልሶ ለአዲሱ ሹም ድጋፍ መስጠቱ በቂ መረጃ ነው ብለዋል። ሃይማኖትን መሰረት ያደረገ ፖለቲካ በሀገራችን ሰላም ሳይሆን ብጥብጥን ያመጣል ያሉ ክፍሎች ጽንፈኞችን በኦዴድ ዙሪያ ለማሰባሰብ የሚደረገው ጥረትም መዘዘኛ ነው ሲሉ አስጠንቅቀዋል። የኢትዮጵያን መሬት እየቀነሰ ሻቢያን ሊደምር የተነሳው የወያኔው ጠቅላይ ሚኒስትር ከሻቢያ ባለስልጣኖች ጋር ባደረገው ውይይት እስካሁን በኤርትራ ተይዘው በመሰቃየት ላይ ያሉትን ቢያንስ 359 የጦር መኮንኖች ጉዳይ ያላነሳ መሆኑ ታውቋል። ጠቅላይ ሚኒስትሩ የሻቢያን ወታደሮች ሰማት ብሎ ያዳነቀና ለአንድነት ብለው ደማቸውን ያፈሰሱትን ጭራሽም ያላነሳ በመሆኑ ይህ የዝምታ አቋሙ የሚያስገርም አይሆንም ተብሏል። ሻቢያ የአርበኞች ግንባር አባሎችን የገደለና ያሰረ ሲሆን ኮሎኔል ታደሰ ሙሉነህና ሌሎችንም የት እንዳደረሰ እስካሁን ማወቅ አልተቻለም። ወጣት ተስፋዬ ጌታቸውን ትምክህተኛ የኢሃፓ ሰርጎ ገብና በጥባጭ ብሎ በኮሎኔል ፍጹም አዛዥነት ግብረስየል ፈጽሞበት እንደገደለው ያስታወሱ ክፍሎች የግንቦት ሰባት መሪዎች እየወነጀሉ ያስያዟቸውን ወገኖቻችንንም እንዲፈቱ መጠየቅ መረሳት የለበትም ብለዋል። የሻቢያና ወያኔ መቀራረብ ያስፈራቸው በኤርትራ ነዋሪ የሆኑ ኢትዮጵያውያን ወደ ሱዳን ሊኮበልሉ ሲጥሩ በሻቢያ ፖሊሶችና ወታደሮች ተይዘው መታሰራቸው ተጋለጠ። እነዚህና ሌሎች ለወያኔ አገዛዝ አስጊ ናቸው የተባሉ ኢትዮጵያውያንን ለአዲሱ ሹም ለማስረከብ ሻቢያ ዝግጁ መሆኑን የማነ ገብረአብ አረጋግጧል ያሉ ክፍሎች የሻቢያ ተቃዋሚዎች አሳሳቢውን ሁኔታ በተመለከተ የጋራ አቋም ለመያዝ እየተወያዩም ነው ተብሏል። በምስራቅ ኢትዮጵያ በኦጋዴን ዞን ካሉብና ሂላላ በሚባሉ አካባቢዎች በቻይና ኩባንያ ሲካሄድ የቆየው የድፍድፍ ነዳጅና የተፈጥሮ ጋዝ ፍለጋ ውጤት ያስገኘ መሆኑ ተነገረ። በዚህም መሰረት ከሐሙስ ሰኔ 21 ቀን ጀምሮ ጋዝ ማውጣት እንደሚጀመር ተገልጿል። ነዳጅ በሚወጣበት ቦታ ያለው የተፈጥሮ ጋዝ ክምችት ከ6 እስከ 8 ትሪሊዮን ኪዩቢክ ፊት እንደሚሆንም ተገምቷል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል።
Yeah, hold on, let's start. ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 19 6 ወራት የ6 ቀናት ያህል ፈጥነው አለቁበት። በተለይ በመጨረሻዎቹ ቀናት በርካታ ቀጠሮዎች ተደራረቡበት። በኮርሱ ላይ የነበሩት ተሳታፊዎች ልዩ የአዳር ዝግጅት ጋብዘውታል። ሁለቱ አውሮፓውያን ሴት ጓደኞቹ ፋታ ሊሰጡት አልቻሉም። ዝብርቅርቅ ብሎበት ነበር። መደዳውን 3 ቀናት ጭፈራ አድሮ በአራተኛው ቀን ተዝለፍልፎ አልጋው ላይ የመውደቅ ያህል ነው የተጋደመው። ስልኩ ሲጠራ ቢሰማውም ሊያነሳው ግን አልቻለም። ከዚያ በኋላ ሳይሰማው ስንት ጊዜ እንደተደወለ አያውቅም። የሚያውቀው ለረጅም ሰዓታት መተኛቱን ነው። እንቅልፉን ጨርሶ ሲነቃ ቀኑና ሰዓቱ ተደነጋግሮበት ነበር። ለማንኛውም ብሎ ሻንጣውን ማዘጋጀት ጀመረ። ልብሶቹን ከቶ ሳይጨርስ ስልኩ አንቃጨለ። አነሳውና "ሃሎ?" አለ። "ሃይ! አሁንስ ተገኘህ? ለመሆኑ ይህን ሁሉ ጊዜ የት ነበርክ?" አለችው ከወዲያኛው ጫፍ ላይ ያለችው ሴት። "ተኝቼ ነበር," አላት በቀላሉ። "መምጣት እችላለሁ?" አለችው። "እንዴ በሚገባ እንጂ," አላት። ከጥቂት ደቂቃዎች በኋላ የክፍሉ ደወል ተደወለና በሩን ከፈተላት። ገብታ ተንጠለጠለችበት። እስኪ ሰለቸው ድረስ ሳመችው። ያመጣችለትን ስጦታ ሰጠችው። አመስግኖ ተቀበላት። ሻንጣውን እያገዘችው አዘጋጀና ጨረሰ። ለጓደኛ የስጦታው ሻንጣውን ያገዘችው አዘጋጀና ጨረሰ። ለጓደኛ የስጦታ ልታጋዥኝ ትችያለሽ አላት። አሳምሬ አለችውና ተነሳች። ፍሬን ያስደስታታል ያለውን ስጦታ ገዝተው ተመለሱ። ወደ ቤቷ አልሄደችም። ለመጨረሻ ጊዜ አብሬህ ማደር እፈልጋለሁ አለችው። አሁን ያቺኛዋ ብትሆን ምን አደርግ ነበር አለ ለራሱ። እሷ በእድሜ የምትበልጠው ትልቅ ሴት ነች። ቁጭ ብሎ ማውራት ነው የሚያስደስታት። ሁለቱ ሴቶች በምንም አይገናኙም። ይችኛዋ በጣም ወጣት ነች። መዝናናት በጣም ትወዳለች። ሁለቱም በጣም እንደሚወዱት ይነግሩታል። አብረው እንዲሆኑ ይጠይቁታል። አብረው በቆዩበት ጊዜ ውስጥ በተቻለው መጠን ሁለቱንም ለማስደሰት ሞክሯል። ከሁለቱም ጋር ግንኙነት ሲመሰርት የተለመደውን አመለካከቱን ምክንያት በማድረግ ነው። በመጀመሪያ የተገናኙት ከወጣቷ ጋር ነበር። ሁሉ ነገሯ አስደሰተው። ለተወሰኑ ሳምንታት አብረው ሲወጡ ሁሉን ነገር አስረስታ አዘናጋችው። እንዲያውም ሳያገኛት ሲቀር ትናፍቀው ጀመር። እናም ስጋት ያዘው። ግንኙነታቸው ከጊዜያዊነት ማለፍ እንደሌለበት ወሰነ። ለሕይወት ጓደኛ ልትሆነው የምትችል ሰው ፍሬ ብቻ መሆኗን አምኗል። እሷን ሊለውጥ የሚችል ሰው አይፈልግም። ያለውን ግንኙነት ለመቀነስ በማሰብ ከሌላ ሴት ጋር መውጣት ጀመረ። ከትልቋ ሴት ጋር እንዳሰበውም ሆነለት። ያገኝ የሚገባውን እርካታ ሳያጓድል ሊፈጠር የነበረውን አደጋ አስቀርቷል። ተደሰተ። የማደር ጥያቄዋን አልተቃወማትም። እንዲያውም ደስ አለው። በአውሮፓ የሚያደርገውን የመጨረሻ አዳር ተደስቶ ማሳለፍ ይፈልጋል። አብረው አድረው በአውሮፕላን ጣቢያ ድረስ ሸኘችው። ለመጨረሻ ሲለያዩ እንባዋ ሲመጣባት ገረመው። ኢትዮጵያ እመጣለሁ አለችው። አውሮፕላን ላይ ሆኖ ትቷት ስለመጣው ፈረንጅ ማሰብ አልፈለገም። ፍሬህይወትን አሰባት። በጣም ናፈቀችው። አዲስ አበባ ሲደርስ የመጀመሪያ ሥራው ፍሬህይወትን ማግኘት ነው የሚሆነው። የፍሬህይወት ፍቅር ልዩ ነው። ለፍቅር የምትሰጠው ግምት ያስደንቀዋል። ቃል አክባሪነቷን ይወደዋል። ሁል ጊዜ ግን ይሰጋል። ፍሬ አንድ ቀን እንኳ ወደ ሌላ ወንድ ከሄደች የምትመለስ አይመስለውም። ሊያጣት ደግሞ አይፈልግም። ለሱ ግን ከሌላ ሴት ጋር መሆን ምንም ማለት አይደለም። አብሯቸው የሚሆነው ለጊዜው ብቻ መሆኑን ነው የሚያስበው። ያም ሆኖ ግን አንዳንድ ጊዜ ጠንከር ያለ ግንኙነት ውስጥ የገባ ሲመስለው ፍሬህይወትን ያስብና ወዲያውኑ ያቋርጣል። አዲስ አበባ ሲገባ ከቀኑ 10 ሰዓት ነው። ከአውሮፕላን ማረፊያው ሲወጣ ማንም ይጠብቀኛል ብሎ ስላልገመተ ወደ ቤቱ የሚያደርሰው ታክሲ ብቻ ነበር የሚፈልገው። እባክህ ሰላም በለኝ አለችው ፍሬህይወት ሳያስበው። ፈቃደ በድንጋጤ ጋሪውን ገፈተረና ወደ እሷ ዞረ። እንዴት አቅፎ ከመሬት እንዳነሳት አላወቀውም። በአካባቢው ያሉ ሰዎች እስኪገርማቸው ድረስ አሽከረከራት። እሺ በድንጋጤ ብሞትስ አላት ትንሽ ሲረጋጋ። የልቡን ምት በእጇ እንድታየው እጇን ደረቱ ላይ አስደገፈው። ትንፋሹ ቁርጥ ቁርጥ ማለቱን አላቆምም አለው። በፍጹም ትመጫለሽ ብዬ አላሰብኩም። እቤት ደርሼ ስልክ እስከምደውል ቸኩዬ ነበር አላት ጥብቅ አርጎ እያቀፋት። አስችሎኝ የምቀር ይመስልሃል? ላይህ እንዴት እንደጓጓሁ አላወቅክም ማለት ነው። እወድሃለሁ ፈቃደ አለችው እሷም አይን አይኑን እያየችው። መቼም የኔን ያህል አይሆንም አላት። ሻንጣው ታክሲ ላይ ተጫነና ሾፌሩ ሲገባ መቼ ነው ምንገናኘው አለችው። ቤት አብረን እንሂድ እንጂ አላት ፈቃደ እጇን ይዞ። ቤት እንኳን አልሄድም ማታ ደውልልኝ አለችው። ቤትሽ እናድርስሽ አላት ደግሞ። ቤት አልሄድም እዚሁ አካባቢ ከሰው ጋር ቀጠሮ አለኝ አለችው። በጣም እየከፋው ስሟት ታክሲው ውስጥ ገባ። ፍሬ የፈቃደን የፍቅር አገላለጽ በጣም ትወደዋለች። አይሰስትም። ታክሲው ካጠገቧ እስኪርቅ ድረስ ባይኖቿ ተከተለችው፣ እጆቿንም አወዛወዘችለት። በርግጥ ቀጠሮ አልነበራትም። ታክሲው ውስጥ አብራው ከገባች እቤት እንድትሄድ ሊያሳምናት እንደሚችል አስባ ነው። እቤቱ ደግሞ መሄድ አትፈልግም። ታክሲ ያዘችና ወደ ቤቷ ሄደች። አንድ ሰዓት ሲሆን ፈቃደ ደወለላት። እየጠበቀችው ነበር። ፍሬ ጨካኝ ነሽ አላት ስልኩን ስታነሳው። ጨካኝ ነኝ ብዬ ገምቼ አላውቅም አለችው እየሳቀች። አልናፈቅኩሽም ማለት ነው? መናፈቄን እንዴት አድርጌ እንደማሳይህ አላውቅም። ልቀበልህ የመጣሁት ስለናፈቅኩኝ መሰለኝ። በጣም እንደምወድሽ ግን ታውቂያለሽ አላት ፈቃደ። መመዘን የሚቻል ቢሆን የማናችን እንደሚበልጥ ማየት እንችል ነበር። እንደኔ ግን እንደማትሆን እርግጠኛ ነኝ አለችው አጸፋውን ለመመለስ። ነገ የት ነሽ? ከሰዓት በኋላ ትምህርት አለኝ። እንግዲያው ጠዋት 3 ሰዓት እቤት እመጣለሁ። ሰዓቱ እስከሚደርስ እቸኩላለሁ። እወድሻለሁ፣ ደህና ደሪልኝ፣ በሰላም ያገናኘን አለችውና ስልኩን ዘጋችው። እንቅልፍ እስኪወስዳት ድረስ ስለ ፈቃደ ስታስብ ነው ያመሸችው። ካየችው በኋላ ደግሞ የበለጠ ናፈቃት። ስለ ፈቃደ ይህን ያህል በማሰቧ ደስ አላት። እስከምታገኘው መቸኮሏ ተፈጥሯዊ ነው። ለዚህ ሁሉ ምክንያቱ ለሱ ያላት ፍቅር በመሆኑ ማፍቀሯን ወደደችው። እስከ ሕይወቷ ፍጻሜ ድረስም እንደምታፈቅረው እርግጠኛ ነች። ድንገት እነዚያ ቃላት በአእምሮዋ ውስጥ ሲመጡ ስሜቷን አበላሹባትና ተናደደች። ፍርዬ፣ የለም የሚረብሻት አንድ ነገር ብቻ ነው። ፈቃደ በእሷ ላይ ያለውን እምነት ያጎድለው ይሆናል ብላ ማሰቧ። ፈቃደ ከእሷ በፊት ከሴቶች ጋር ግንኙነት እንደነበረው ታውቃለች። ከእሷ ጋር ከሆነ ወዲህ ግን የእሷ ብቻ መሆኑን በሙሉ ልቧ ነው የምታምነው። እሱም እንዲያምናት ትፈልጋለች። ግን ምክንያቱን ያላወቀችው ነገር ታማኝነቷን ያሳጣት መሰላት። ምን ነው ልጃገረድ ነኝ ባላልኩት ኖሮ ትላለች ሁል ጊዜ ያንን ዕለት ስታስታውስ። ድንገት ስልኩ ጮኸና አስደነገጣት። አነሳችና ሃሎ አለች። ምን ነው ፍሬ ዛሬ ጠፍተሽ ዋልሽ አላት። ውይ ታረቀኝ፣ እንደምን ዋልክ? ፈቃደ እንደሚመጣ ነግሬህ አልነበረም አለችው። እና እሱ ከመጣ ትምህርት ቤት አትመጭም ማለት ነው? ነገ ከሰዓት እመጣለሁ። ይልቅስ እንኳን ደስ ያለሽ አትለኝም እንዴ? ይቅርታ፣ እንኳን ደስ ያለሽ። አጉል ለምጄሽ ስትቀሪ ይደብረኛል አላት ታረቀኝ ከልቡ። ነገ አልቀርም እመጣለሁ አለችው እያዘነች። ስልኩን ዘግታ ስለ ታረቀኝ አሰበች። ሁሌም እንደምታደርገው ትምህርት ቤት ውስጥ ከምታውቃቸው ሴቶች ልጆች ለታረቀኝ የምትሆን መፈለግ ያዘች። ትምህርት ተጠናቆ የፈተና ዝግጅት ተጀምሯል። ታረቀኝ ግን ሰሞኑን ብስጩነቱ ብሶበታል። የመኝታ ክፍል ጓደኞቹ በሱ ምክንያት የሚፈልጉትን ያህል ማጥናት አቅቷቸዋል። የታረቀኝ ጎበዝ ተማሪነትና መልካም ጓደኝነት የራሱ ጉዳይ ብለው እንዲተውት አላረጋቸውም። እናም ሰሞኑን የመነጋገሪያ አጀንዳቸው ሆኗል። አንዳንዶቹ ከታረቀኝ ጋር በግልጽ ለመወያየትና ለችግሩ መፍትሄ ለማግኘት ሞክረዋል። ግን የተገኘው ውጤት የለም። ከመኝታ ክፍል ጓደኞቹ በጣም የሚቀርበው ልጅ ከታረቀኝ ጋር ለመወያየት በተደጋጋሚ ሙከራ ማድረጉን አላቋረጠም። ረብና ተታረቀኝ እኛንም ግራ አጋባህንኮ ምን አለ ብታናግረኝ አለው። አንድ ቀን ብቻቸውን ሆነው ምን ልነግርህ ይችላልው የማታቀው ጉዳይ አለ አለው በመሰላቸት። እሺ የማቀው ነገር አለኝ ልበል፣ የተሻለ ሁኔታ ለመፍጠር ምን ላደርግልህ ይችላልው? ይሄንን አድርግ ብትለኝ የምችለውን ሁሉ ከማድረግ ወደ ኋላ አልልም አለው ከልቡ። ቆይ ምን አርግ ልበልህ? ፍሬ መጣ አብራኝ እንድታጠና አድርግልኝ ብለህ ልታደርግልኝ ትችላለህ? አለው ታረቀኝ። አዎ የምችለውን ሞክራለሁ አለ ጓደኛው። ባክን አትቀልድ፣ ፍሬኮ ፍቅረኛዋ መጥቶ ከሱ ጋር ለመሆን ነው የማትመጣው። አንተስ ለምን ልትረሳት አትሞክርም ታዲያ? አቋርጠው ታረቀኝ፣ በእናትህ ተወኝ፣ እኔኮ አሁን እንዲህ አይነት ምክር አልፈልግም አለና ትቶት ወጣ። የታረቀኝ ጓደኛ ተናደደ። ሰው ለፍቅር እንዲህ መሆን እንደሌለበት የሚያምን በመሆኑ በታረቀኝ በጣም አዘነበት። ግን ምን ያድርግ ደግሞ ፈልጓል ተቸገረ አለ ደግሞ። ወደ አመሻሽ ላይ የፍሬዮትን ስልክ ልትሰጠኝ ትችላለህ አለው። ትቀልዳለህ? ለምንድን ነው የምሰጥህ? ታረቀኝ ባንቺ ፍቅር ምክንያት ጽናት ስላቃተው እባክሽን ነይና አባቢው እንድትላት አለ ታረቀኝ እያሾፈ። አፈጠረ ታረቀኝ፣ እኔ እየቀለድኩ አይደለም፣ የምለውን እላታለሁ፣ ብቻ ስልኳን ስጠኝ አለው ጓደኛው። ግን ስሜን እንድታነሳላት አልፈልግም አለና ቁጥሯን ሰጠው። ከምሽቱ አንድ ሰዓት ሲሆን ለፍሬህይወት ደወለላት። ስልኩ ወዲያው አልተነሳም። በእናትሽ አንሺው አለ የታረቀኝ ጓደኛ ስልኩን እጆሮው ላይ እንዳደረገ። ድንገት ስልኩ ተነሳና ተደናገጠ። ጤና ይስጥልኝ አለ እንደምንም ራሱን አረጋግቶ። ጤና ይስጥልኝ ማን ልበል? ፍሬህይወት መሆኗን ወዲያውኑ ነው ያወቀው። የታረቀኝ ጓደኛ ነኝ። ምን ነው በደህና? ታረቀኝ ምን ሆነ? ድንጋጤዋ ያስታውቃል። ደህና ነው ልበልሽ ወይንስ ደህንነቱን መተሽ እንድታዩ ልጠይቅሽ አላት። በእናትህ አታስጨንቀኝ፣ ምን ሆነ? ሰሞኑን ትምህርት ቤት መተሽ አታውቂም አይደል? አዎ አልመጣሁም። በቃ ያለ መምጣትሽ ነው ችግር የፈጠረው፣ እባክሽን ነገ ነይ አላት በማስተዛዘን። ኧረ እባክሽ መባል ያለብኝ አይደለሁም፣ ለምን ግን ታረቀኝ አልደወለልኝም አለችው። ነገ ስትመጪ ምክንያቱን ይነግርሻል። በእርግጠኝነት ነገ ትመጫለሽ አይደል? በእርግጠኝነት እመጣለሁ አለችው። በስንት ሰዓት? በሁለት ሰዓት። ኬነዲ በር ላይ ይጠብቅሻል፣ በጣም አመሰግናለሁ አላትና ስልኩን ዘጋው። ስልኩን ዘግታ ራሷን በእጆቿ ይዛ ለብዙ ደቂቃዎች ቆየች። ትምህርት ቤት ከሄደች አንድ ሳምንት ሆኗታል። በእነዚህ ቀናት ውስጥ ከታረቀኝ ጋር በስልክም አልተገናኙም። ራሷን በታረቀኝ ቦታ አድርጋ ስታስበው በጣም አዘነች። ስልክ ለምን እንዳልደወለ ገባት። እሱ ይህን ያህል ሲያስብላት፣ እሷ ግን ለደቂቃ እንኳን አላሰበችለትም። ራሷን ታዘበችው። ፈቃደን ሸኝታ እንኳ መሄድ ነበረባት። ለሁለት ሩብ ጉዳይ ሲሆን በአዲስ አበባ ዩኒቨርሲቲ ዋናው በር ገባች ፍሬህይወት። እንደገባች አይኖቿ ወደ ኬኔዲ ላይብረሪ በር ማተሩ። ታረቀኝን አየችው፣ ሮጠች። አጠገቡ ስትደርስ ይቅርታ አርግልኝ ብላ ተጠመጠመችበት። ከሰላምታ በኋላ ይቅርታ አርገልኛል አለችው እንደገና። ምን አጥፍተሽ አላት። በመጥፋቴ ነዋ አለችው። አንቺ ልትነግሪኝ የሚገባሽን ሁሉ ነግረሽኛል፣ አቋምሽን አሳውቀሽኛል። መቀበል ያቃተኝ እኔ ነኝ፣ ይቅርታ ልትጠይቂኝ አይገባሽም አላት ኮስተር ብሎ። ቢያንስ ጓደኛ ነኝ ላስብ ይገባኝ ነበር ለራሴ ብቻ ባላስብ ኖሮ በመሃል መምጣትም ነበረብኝ በእናትህ ይቅርብ ይሻለው በለኝ አለችው እሺ ደስ የሚልሽ ከሆነ ይቅርታ አድርጊያለሁ አላት ታረቀኝ ጉንጮን ሳመችው አሁን ጥናት መጀመር እንችላለን የት እንሁን አለችው እስከ ፈተና ድረስ ባሉት ቀናት የተቻለውን ያህል ለማጥናት ሞክረዋል ውጤት ግን አጥጋቢ አልሆነም የታረቀኝ ሁኔታ ይረብሻታል ያሳዝናታል ምን መደረግ እንዳለበት ታስባለች ሁኔታውን ለመለወጥ ምን ልታደርግ እንደምትችል ያውጠነጠነች ባለችበት ሁኔታ አንድ ቀን ያ የታረቀኝ ጓደኛ ስልክ ደውሎ እንደሚፈልጋት ነገራት በሚቀጥለው ቀን ከልጁ ጋር ተገናኙና ታረቀኝ ትምርት ሊያቋርጥ ነው አላት በትካዜ ደነገጠች ፍሬ ለጥቂት ደቂቃዎች አፍጣ ተመለከተችውና ከኔ ለመራቅ ነው አይደል አለችው አንገቷን ደፍታ አዎ አላት ጓደኛው እኔ ትምርቱን ብትወውስ አለችው ቀና ብላ እያየችው ለፈቃደ ብለሽ አላት ደንገጥ ብሎ ጓደኛው እኮ ነኝ ይህን ማድረግ ትልቅ ነገር አይደለም እናንተ ስትመረቁ ተመልሼ ልገባ እችላለሁ አለችው የታረቀኝን ህይወት ማበላሸት እንደሌለባት አሰበች በፍቅር ለተሰቃየ ልቡ ልታደርግ የምትችለው ነገር ባይኖራትም ካጠገቡ ራቅ ልትልለት እንደሚገባት ወሰነች አዎ አጠገቡ ሆና ሲሰቃይ ከመታይ መራቅ ይሻላታል ታረቀኝን ትወደዋለች እናም የራሱ ጉዳይ ማለት አልቻለችም እዛ ግቢ አብረው እስካሉ ድረስም መለያየት የሚታሰብ አይደለም ሁሌም አንገት ለአንገት ተቃቅፈው ነው የሚገኙት እኔ ግን ይህን እንድታደርጊ መፍረድ እቸገራለሁ ብታስቢበት ደስ ይለኛል አላት ሲያስብ ቆይቶ ግዴለህም ሳስብበት ነው የቆየሁት ታረቀኝን የመሰለ ጓደኛ ደግሞ ይችን ታህል መስዋዕትነት መክፈል ከባድ አይደለም አለችው በቁርጠኝነት ሁለቱም በሐሳባቸው ተመሰጡና ዝምታ ሰፈነ መገናኘታችንን ግን አትንገረው አለችው ከጥቂት ዝምታ በኋላ በጣም አዝናለሁ በህይወትሽ ላይ እንዲህ አይነት ውሳኔ ስትሰጪ መመልከት ከብዶኛል አላት ልጁ ሐሳብ አይግባህ ይህን ሳልሰማ ታረቀኝ ትምህርቱን አቋርጦ ቢሆን ኖሮ ምን ላደርግ እንደምችል ማሰብ ይከብደኛል እኔም የማቋርጥ ይመስለኛል በጣም ነው ማመሰግነህ በህይወቴ ሙሉ የምደሰትበትን ውሳኔ እንድሰጥ እንዳደረከኝ እርግጠኛ መሆን ትችላለህ አለችው ጥቂት ሰንበትበት ብሎ ፍሬ ትምህርት ላቋርጥ ነው አለችኝ አለው ታረቀኝ ለጓደኛው ለምን አለው ጓደኛው አርግዣለሁ አለችኝ ምን አልካት ታዲያ አለው በሰጠችው ምክንያት እየተገረመ እንድታስወጣው ስነግራት በጣም ተቆጣች በፍጹም እንደማታደርገው ነገረች አለ በትካዜ ለበጎ ነው ብሎ ማሰብ ይሻላል ላንተ ደግሞ አጋጣሚው መልካም ይመስለኛል በራሷ ጊዜ ከዚህ ግቢ መራቅ ካለባት ታረቀኝ ትምህርት ማቋረጥ አያስፈልገውም አለው ጓደኛው የታረቀኝን ስሜት እየተመለከተ ይሳካልኛል ብለህ ነው አለ ታረቀኝ በጥርጣሬ የማንስማማው እዚህ ላይ ነው አለ ጓደኛው በቁጣ ታረቀኝና ጓደኛው ብዙ ተከራከሩና በመጨረሻው ታረቀኝ ትምህርት ባለማቋረጡ ተስማማለት የታረቀኝ ጓደኛ ይህንኑ ለፍሬህይወት ነገራት ከሰሞኑ ትምህርት ለማቋረጥ ለታሟላ የሚያስፈልጋትን ሁሉ ልታደርግ እንደወትሯቸው ከታረቀኝ ጋር ነበሩ በመጨረሻ ሲለያዩ ፍሬ እንደወደድኩሽ እኖራለሁ ተሳክቶልኝ ጓደኛ ማያዝ ብችል እንኳን የምረሳሽ አይመስለኝም አላት እኔም ማረሳህን ታረቀኝ በህይወቴ ሙሉ እንዳንተ አይነት ጓደኛ ይኖረኛል ብዬ አላስብም ካንተ ጋር በፍቅር የምትጣመድ ሴት እድለኛ ነች አለችው ምዕራፍ 5 የትዳር ህይወት ሰሞኑን እንቅልፍም ቢላታል የሌሊቱን አብዛኛውን ሰዓቶች በመገለባበት ነው የምታሳልፋቸው አንዳንዴ ተነስተ ተቀመጣለች አለያም ካልጋዋ ወርዳ ተቆማለች የወሰነችው ታላቁን የህይወት ውሳኔ ነው የራሷን ህይወት በራሷ መወሰን እንዳለባት ያላት እምነት ጽኑ ነው እናም ወደ ሐዋሳ ስትሄድ ባህሉና ወጉ በማይፈቅደው መንገድም ቢሆን ወደ ትዳር እየገባች መሆኑን ታውቃለች ግን ፈቃደ ባይስማማስ ድንገት ወደ አምሮዋ የመጣ ጥያቄ ነው እስካሁን አላሰበችውም እናም ለፈቃደ ስልክ ደወለችለትና ለመጣ አስቤ ነበር አለችው ትምርት ቤት ተዘጋ እንዴ አላት እሱም ሳይሆን ትምርቱን ልተወው ነው እየቀለድሽ ነው እየቀለድኩ ሳይሆን የምሬን ነው እኔ በዚህ ውሳኔ አልስማማም አለ ኮስተር ማለቱን ለመግለጽ እየሞከረ ካልተስማማህ ችግር የለውም ሳትነግሪኝ እንዳትለኝ ይፈልጋለሁ አለችው እሷም ያላትን ቁርጠኝነት በሚገልጽ ሁኔታ እሺ ትንሽ ላስብበት ትችላለህ አለችው እስኪጨርስ ሳትጠብቀው የስልክ ንግግራቸው በዚሁ አበቃ በሚቀጥለው ቀን እቤት አልዋለችም ከብዙዎቹ የሰር ቤት ጓደኞቿ ጋር እንብዛም አይገናኙም አልፎ አልፎ የሚገናኙት ከሚስጥር ጋር ብቻ ነው አሁን ግን መሄድ አለባት ውሳኔዋን ልትነግራቸው እንደሚገባት አምናበታለች በመጀመሪያ ሚስጥርን ለማግኘት ወሰነችና ወደዚያው ለመሄድ ወጣች ፍርዬ ከየት ተገኘሽ አለቻት ሚስጥር ስታያት ልጠይቅሽ መጣሁ አንቺ ባትፈልጊኝ እኔ ልፈልግሽ አልችልም አለች እንደ ቀልድ ጉረኛ አንቺ ፈቃደ ያለ ማን ይታይሻል ደሞ አለቻት የተለመደውን ተረብ በመጀመር ልታደርግ የወሰነችው ነገረቻት አይሆንም አይደረግም አለች ሚስጥር ፍርዬ ግን ምን ሆነሻል አለበዛሽም እንዴ አግባኝ ይያሽኮ ነው አለቻት ከመሯ እየተናደደች ሊሆን ይችላል እኔ ብጀምረው ምን አለበት አለቻት እየቀለደች ፍሬ እባክሽና አስቢበት በጣም ይቸኮልሽ ይመስለኛል አለች ሚስጥር ስለፈቃደ ያላትን ስሜት ሳትነግራት ፍሬወት እንዲህ ያለው ውሳኔ ላይ በመድረሷ ጥፋተኝነት እየተሰማት ሳልናገር መሄድ ስላልፈለኩ ነው የመጣሁት ውሳኔ የማይታጠፍ ነው አለች ፍሬ ኮስተር እንዳለች ሚስጥርም ከዚያ በኋላ ምንም ለማለት አልደፈረችም ጥቂት ተጨዋወቱና ተሰነባበቱ ፍሬወት እንዳሰበችው ልትሰናበታቸው ያሰበቻቸውን ሁሉ አዳርሳ ስትጨርስ ድክም አላት ብዙዎቹ በውሳኔዋ ባይስማሙላትም ስለነገረቻቸው አመሰገኗት ቤት ስትገባ የበላዩልን እናት ደጅ አገኘቻቸውና ስልኩ ሙሉ ቀን ሲጮህ መዋሉንና በመጨረሻ እነሱ ቤት ተደውሎ መልእክት እንደተቀበሉ ነገሯት የደወለው ፈቃደ ነው ነገ በጠዋት እደውላለሁ ነው መልእክቱ እንዳለውም በጠዋት ደወለ ፍሬወት ስልኩን አነሳች ምን ነው ፍርዬ እንዲያሰቃየሽኝ አለ ፈቃደ ከሰላምታ በፊት በደንብ እንድታስብበት ብየኮ ነው አለችው የሷ ባልሆነ አነጋገሯ ለራሷም ገርሟታል ምን ለማለት ፈልገሽ ነው አለ በብስጭት ቀልድ ትተሃል መሰለኝ አንተ ልጅ አሁን ይሄ ምን ያስቆጣል እሺ ምን ወሰንክ አለችው መቼ ለመምጣት አስበሻል አለ ጥያቄዋን በጥያቄ እየመለሰላት እኔ እኮ የሶን መልስ ነው የምጠብቀው ጌታዬ አለች ለመጀመሪያ ጊዜ እየቀለደች ያንን ዕለት ለበላዩን እናት ሥራ ማግኘቷንና ወደ ክፍለ አገር ልትሄድ መሆኑን ነገረቻቸው በጣም ደነገጡ እንደፈራሁት ቤቱ ሊዘጋ ነው አሏት አይዘጋም መለሳለሁ ማማ ለጊዜው የሚገቡ ሰዎች ተነጋግሬያለሁ መጣው ያነጋግሮታል ስማቸውና የስልክ ቁጥራቸው ይሄውና አለቻቸው ወረቀት እየሰጠቻቸው ሁሉን ነገር ጨርሰሻላ አሏት አዎ ጨርሻለሁ ማማ አለቻቸው የመጨረሻው ቀን ደረሰ ከዚህ በኋላ እዚህ ቤት ውስጥ የማድረው ለአንድ ቀን ብቻ ነው ነገን ብቻ አለች እንደ ልማዷ እንቅልፍ አልወስድ ብሏት ካልጋዋ ወርዳ መንጎራደድ ስትጀምር ሁልጊዜም ከስድስት ቤተሰብ ብቻዋን የመቅረቷን ነገር ስታስበው መጮህ ያምራታል አሁን ደግሞ እሷም ትታው ልትሄድ ነው አዎ ከነገ በኋላ ይህ ቤት ሌላ ቤት ይሆናል ከእንግዲህ እነዚህ ሁሉ በዚህ ቤት ውስጥ አይታዩም አለች ሳሎን ገብታ እግርግዳ ላይ የተሰቀሉትን ፎቶግራፎች እየተመለከተች ፎቶዎቹን በሙሉ አወረደቻቸውና ጠረጴዛው ላይ በጥንቃቄ አስቀመጠቻቸው መጠቅለል ከጀመረች በኋላ እንደገና ፈታችና ቤተሰቡ በሙሉ ያሉበትን አንድ ፎቶግራፍ ለብቻው አስቀመጠች ቢያንስ ይህ አብሮኝ መሆን አለበት አለች ለራሷ በልብስ ተቀደለችና ሻንጣዋ ውስጥ ከተተችው ቤት ውስጥ የሚገቡት ሰዎች የቤቱን ዕቃ እንደሚጠቀሙበት ቢነጋገሩም አንዳንዶቹ ዕቃዎች አንድ ክፍል ውስጥ አስገብታ ማሸግ ስለሚያስፈልግ በመልክ በመልኩ ስታደራጅ ሌሊቱ አለቀ ትንሽ ረፈድ ሲል ነጠላዋን ነጠል አርጋ ለበሰችና ቤቱን ዘግታ ወጣች በመንገዷ ላይ ሁለት ሻማዎችንና ሁለት አበባዎችን ገዛችና በፈጣን እርምጃ እየተራመደች ወደ ዑራኤል ቤተክርስቲያን ሄደች። ለእናትና ለአባቷ ውሳኔዋን ልትነግር በመንፈስም ቢሆን አይዞሽ እንዲሏትና በእዝነ ህሊናዋም ቢሆን ተባረኪ የሚለውን ታላቅ ምርቃት ልትቀበል ነበር የምትሄደው። ሁሌም እንደሚሆነው መቃብሮቹን ስታያቸው የልቧ ምት ተጨመረ። ቆመችና ማተበች። ራሷን ለማረጋጋት ለጥቂት ደቂቃዎች አይኖቿን ጨፈነችና ገለጠቻቸው። እናትና አባቷ መቃብሮች አጠገብ ላጠገብ መሆናቸው ያስደስታታል። አንዳንዴ የሚነጋገሩ ሁሉ ይመስላትና ስለድለኝነታቸው ታስባለች፣ ትቀናባቸዋለች። ከመቃብሮቹ በስተግርጌ መሃል ባለው ጠባብ ቦታ ላይ ተንበረከከችና ጸሎቷን አድርሳ ቀና ስትል አይኖቿን እንባ አቃጠላቸው። ዛሬ ማልቀስ የለብኝም አለች ለራሷ። ፍሬወት አዋሳ ስትደርስ ፈቃደ በሚገባ ተዘጋጅቶ ጠበቃት። ከጓደኞቹ ጋር እራት አዘጋጅተው ጋበዟት። ኑሮ ሀተብሎ ተጀመረ። ምቾት ያለው ቀላል አጀማመር ነበር። በአዋሳ ሐይቅ ዳርቻ በተሰራው ዋቢ ሸበሌ ሆቴል ውስጥ ካሉት ቪላዎች በአንዱ ውስጥ ነበር ፈቃደ የሚኖረው። ለጊዜው አስቸጋሪ ነገር አልነበረም። ቤቱ ለመኖር በሚያስፈልጉ ቁሳቁሶች የተደራጀ፣ የሆቴሉ ሰራተኞችም አስፈላጊውን ግልጋሎት የሚሰጡበት ሁኔታ ነበር። ህይወት በጣም ቀላል ሆነላት። በዚያ ላይ ያለችው ከምታፈቅረው ሰው ጋር ነው። ተደሰተች። ፈቃደ ደሞዙን አምጥቶ ያስረክባታል። በጀታቸውን አብረው ይሰራሉ። ገንዘባቸውን ይመድባሉ። መተሳሰብና ሰላም ያለበት አዲስ ህይወት መሰረቱ። ወግና ልማድን ያልተከተለ ቢሆንም ትዳር ተመሰረተ። ብዙዎች የሚቀኑበት በፍቅር የደመቀ ሆነ ቤታቸው። ማህበራዊ ግንኙነታቸው ሰፊ ነው። የፈቃደ መስሪያ ቤት ጓደኞች፣ በሆቴል ውስጥ እንደነሱ ተከራይተው የሚኖሩ ሰዎች ብቻ ከበርካታ ሰዎች ጋር ተዋወቀች። ሰብሰብ ብለው ሲጫወቱ ፍርዬ አንዳንዴ በሐሳብ ጭልጥ ትላለች፣ አሊያም የተሰበሰቡትን ሰዎች ትገመግማለች። ብዙዎቹ የሚመቻትና ተመሳሳይነት ያለው ባህሪ ያላቸው እነዚህ ትላለች ለራሷ እነዚህ የዘመን ተጋሪዎቻችን ናቸው። አይ እነዚህ እንኳ አይመስሉም። ለብቻቸው ሲሆኑ ፈቃደን ተጠይቀዋለች። እንንትና የኛ ሰዎች ናቸው እንዴ? ትለዋለች። ልክ ነሽ፣ ግን በምን አወቅሽ? ይላታል እየገረመችው። ታውቃለህ፣ አንድ የሆነ የሚያመሳስለን ነገር አለ፣ ልገልጸው ግን አልችልም ትለዋለች። ታርቀኝን ሳታስታውስ የዋለችበት ቀን አልነበረም። እንዴት ሆኖ ይሆን ትላለች ባስታወሰችው ቁጥር። ያለበትን ሁኔታ ማወቅ በጣም ትፈልጋለች። ግን እንዴት አርጋ ቤተሰቦቿ ያሉትንም የሞቱትንም ታስታውሳለች? አንዳንዴ ብትተክዝም ትካዜዋ አጭር ነው። ፈቃደ ሲመጣ ሁሉን ያስረሳታል። ፍሬ በተቻላት አቅም ሁሉ ከእስር ቤት ጓደኞቿ ላለመለያየት ትጥራለች። ያለችበትን ሁኔታ ትጽፍላቸዋለች። እነሱም ይጽፉላታል፣ አንዳንዴም ይደውሉላታል። አንድ ቀን ሰብሰብ ብለው ያለችበት ቦታ ድረስ መጥተው ጠይቀዋት ፍንድቅድቅ ብላለች። አዲስ አበባ እያለች ትጠይቃቸው የነበሩ ሰዎችንም መጠየቋን አላቋረጠችም። ስልክ ትደውላለች። ያስቻለውና ወደ አዲስ አበባ የሚሄድ ሰው ፈልጋ መላክ የምትችለውን ያህል ትልክላቸዋለች። አይዞት የሚል መልእክት ትልክባቸዋለች። ፈቃደ ደግሞ በዚህ ወደ ኋላ የሚለው ነገር የለውም። ሕይወታቸውን ለከፈሉ ጓዶቻችን ገንዘባችንን መክፈል ካቃተንማ ይላታል። የልቧን ይሞላላታል። ሕይወት አስደሳች ሆነ። ዛሬ እንግዳ ይዤ እመጣለሁ አላት ፈቃደ አንድ ቅዳሜ። በደስታ አቀበልሃለሁ አለችው። ፈቃደ እንደወጣ እሷም ለእንግዳ ማስተናገጃ የሚያስፈልጉ ነገሮችን ለመገዛዛት ወጣች። ከገበያ ስትመለስ ወዲያውኑ ሥራ ጀመረች። እየሰራች ደግሞ ስለ እንግዳው አሰበችና ስለ ማንነቱ አንዳችም ጥያቄ አለማቅረቧ ትዝ አላት። ሲመጣ ማን እንደሆነ አውቅ የለ ምን አስቸኮለኝ አለች ለራሷ። አዘጋጅታ ስትጨርስ ሰዓቷን ተመለከተች። ለፈቃደ መምጫ ሰዓት የቀሩት 30 ደቂቃዎች ብቻ ናቸው። ፈጠን ብላ ወደ መታጠቢያ ቤት ገባች። ተጣጥባና ልብሶቿን ቀይራ የምግብ ጠረጴዛውን በማዘጋጀት ላይ እያለች የሳሎኑ በር ተንኳኳ። ይግቡ አለች ፍሬህይወት። በሩ ተከፈተና ፈቃደና እንግዳው ተከታትለው ገቡ። ፍሬ ደነገጠች። ይህን መልክ ታውቀዋለች፣ በሚገባ ታውቀዋለች። ግራ ገባት። ዘውዱ ይባላል፣ እስር ቤት አብሮን የነበረ ጓደኛችን ነው አለ ፈቃደ። እንደምንም ሐሳቧን አሰባስባ ከእንግዳው ጋር ሰላምታ ከተለዋወጡ በኋላ እንግዳው እንዲቀመጥ ጋበዘችው። የማውቅህ መስሎኝ ነው የደነገጥኩት አለችው። እስር ቤት ተያይተን ይሆን አላት ፈቃደ፣ እዚያ እስር ቤት የነበረች መሆኗን እንደነገረው አስታውሶ። አንተ እንኳ ሳትሆን እኔ አይቼሃለሁ። ያ መልክና መገረፊያው ክፍል የሰማሁት ስም አሁን ካየሁት ሰውና ከተነገረኝ ስም ጋር ተገጣጠሙብኝ አለች። እንዴት ልታዩና ስሙን ልትሰሚ ቻልሽ አላት ፈቃደ። ሁኔታውን ነገረቻቸው። ሴቶች ክፍል ተገፍትሮ ሲወድቅ የነበረውን ሁኔታ፣ በሚቀጥለው ቀን መግረፊያው ክፍል ተጠርታ ስለ ዘውዱ መጠየቋንና የተጠየቀችበትን ምክንያት፣ ከበላዩን ጋር ሊዛመድ እንደሚችል የነበራትን ግምት ሁሉ ነገረቻቸው። እንደ ማንኛውም ጊዜ የዚያ ዘመን ተጋሪዎች እንደሚያደርጉት ውሏቸው ሁሉ ከዚያ ክልል ሊወጣ አልቻለም። ግን ለነሱ አስደሳች ነበር። በትግሉ ወቅት የነበሩትን ሁኔታዎች ሲያነሱና ሲጥሉ፣ በትግሉ ውስጥ ሕይወታቸውን የሰጡትን ጓዶች ሲያደንቁ፣ የነበረውን መተማመንና አንዳቸው ለሌላው ሕይወት መትረፍ እስከ ሕይወት መስዋዕትነት የከፈሉበትን ዘመን ሲዘክሩ፣ በአንጻሩ ደግሞ ባለዕዳነታቸውን ሲያስቡና ሲቆዝሙ፣ ጊዜው ሳያስቡት ሮጦ ወደ አመሻሹ ላይ ዘውዱን ሸኙት። ከአዲስ አበባ ለሄደ ሰው የክፍለ ሀገሩ ኑሮ እንደ አዲስ አበባ ወከባ የለበትም። ብዙ ማህበራዊ ትስስር ስለማይኖራቸው የረፍት ቀናቸውን በጋራ የማሳለፍ ልማድ አላቸው። አንድ ቀን ዘውዱ ለምን እንፈቃደን አንድራቸው አለ ሰብሰብ ብለው ሲጫወቱ። እውነት እኮ ነው፣ ለምን የሆነች ዝግጅት አድርገን ጋብቻቸውን አናከብርላቸው? የሌላው ሐሳብ ነበር። እኔ ዝግጅቱን ሰርግ የማስመሰሉን ኃላፊነት ወስዳለሁ አለች ያንደኛው ጓደኛቸው እጮኛ። በዚሁ ተስማሙ። የፈቃደ ጓደኞች ለፈቃደና ለፍሬወት ጋብቻ መታሰቢያ ይሆን ዘንድ ፕሮግራም አዘጋጅተው ፈቃደንና ፍሬወትን ጋበዟቸው። በመጀመሪያ የሄዱት አንደኛው ጓደኛው ቤት ነበር። ቤት ውስጥ ሲገቡ አድናቆታቸውን ሊገቱ በማይችሉበት ሁኔታ ደነገጡ። ቤቱ በጣም አሸብርቋል። ሳሎኑ መሃል ወንበሮች ላይ የተቀመጡት የሰርግ ቬሎና የወንድ ሙሉ ጥቁር ሱፍ ከነጭ ሸሚዝ ጋር፣ በትንሽ ጠረጴዛ ላይ በሁለቱ የሰርግ ልብሶች መሃል የተቀመጠው አበባ ለቤቱ ልዩ ውበትን አጎናጽፈውታል። ፈቃደና ፍሬህይወት በድንቃጤ ፈዘው እንደቆሙ ጓደኞቹ ባንድ ላይ መልካም ጋብቻ አሏቸው። ማመን እስኪከብዳቸው ድረስ ደስታ አይኖቻቸውን በእንባ እስኪሞላው ድረስ ነበር የፈቃደና የፍሬህይወት ስሜት። ሁለቱም እርስ በርሳቸው እየተያዩ ፍዝዝ አሉ። ልብሶቻችሁን ልበሱ አለቻቸው የጓደኛው እጮኛ። በሩን መለስ አድርገውላቸው ወጡ። ፈቃደና ፍሬህይወት የሰርግ ልብሱን ለብሰውና በጓደኞቻቸው ታጅበው በሆቴሉ ግቢው ወዳለው የዋና ቦታ መሄድ ነበረባቸው። እነሱ የተባሉትን መፈጸም እንጂ ስለ ፕሮግራሙ ምንም አይነት አስተያየት ሊሰጡ እንደማይችሉ ማስጠንቀቂያ ተሰጣቸው። ምስጋና ለማቅረብ እንኳ ጊዜ አልነበራቸውም። የዕለቱን ፕሮግራም የሚመራው ዘውዱ ነው። ለዚያ ሰዓት የመዋኛ ስፍራው ነፃ እንዲሆንላቸው ከሆቴሉ ጋር ተነጋግረዋል። ልክ ሲደርሱ መዋኛው ለፍሬና ለፈቃደ ብቻ ተለቀቀላቸው። ለስለስ ያለ የሰርግ ዘፈን እየተሰማ ሁለቱ ሙሽሮች ወደ መዋኛው እንዲገቡ ተነገራቸው። ገቡ። ዋናውን ተያያዙት። የውሃው ድምጽና የሙዚቃው ቃና በሁለቱም ልቦች ውስጥ ልዩ ስሜትን በመፍጠሩ የተነሳ ሁለቱም በተመስጦ በቀስታ መዋኘታቸውን ቀጠሉ። በዚያች ቅጽበት ፍሬህይወት ሐሳቧ ወደ አንተነህ ኮበለለባት። እንዴ ዋናውን የደስታ አርጉት እንጂ አላቸው ዘውዱ ጮክ ብሎ። ፈቃደና ፍሬህይወት ተቀራረቡ። እየዋኙ መጫወት ጀመሩ። መሽቀዳደም፣ መደፋፈቅ፣ ሳቅ። የዋናው ቦታ የብዙዎቹን ቀልብ ሳበ። ከመዋኛው ስፍራ ጥቂት ራቅ ብለው የሞቀ ጨዋታ የያዙት ሰዎች ግን በመዋኛው አካባቢ የሁሉን ቀልብ የሳበውን ሁኔታ አላስተዋሉም። ውሃ ውስጥ ከገቡ ብዙ ደቂቃዎች ቢያልፉም ፈቃደና ፍሬህይወት ምንም የደከማቸው አይመስሉም። አልፎ አልፎ ሁለቱም ውሃው ውስጥ ይሰጥሙና ሰውን ያስደነግጣሉ፣ ደግሞ ብቅ ይላሉ። ሁኔታቸው የዋና ስፖርተኛ እንጂ ተራ ዋናተኛ አላስመሰላቸውም። በመደፋፈቅ ላይ እያሉ እሱ ሊደፍቃት ሲል ስታመልጠውና ሳያስበው ስትደፍቀው በአካባቢው የነበሩት ሁሉ ሳቁ። ሳቁ በጨዋታቸው ውስጥ ሰምጠው ለአካባቢው ትኩረት ያልሰጡትን ሁለት ሰዎችም ከገቡበት የግል ጨዋታቸው ጎትቶ አወጣቸው። ሁለቱም ሰዎች የሳቁን መንስኤ ለመመልከት ወደ ዋናው ስፍራ መጥተው ከሰዎቹ ተቀላቀሉ። ፈቃደና ፍሬህይወት ለየብቻቸው መዋኘት ጀምረዋል። ፍሬወት በጀርባዋ ተንጋላ እየዋኘች እዳር ደረሰችና ብረቱን ያዘርጋ ቆም ከማለቷ መልካም ጋብቻ አላት ዘግይቶ የመጣ ጓደኛቸው። እናመሰግናለን አለችው ፈቃደንን በመወከል። በዋናው ቦታ አካባቢ የተፈጠረው ድምጽ ስቧቸው ትዕይንቱን ከተቀላቀሉት ሁለት ሰዎች አንዱ አንተነህ ነው። አንተነህ የተመለከተውን መልክና የሰማውን ድምጽ ማመናቀቶት አይኖቹን አሸት አሸት ታደረጋቸው። ያደረገውን ኮፍያ ወደ ግንባሩ ደፋ አደረገና ፊቱን ከእይታ ከለለ። ከእይታ የበለጠ ለመራቅ የቆመበትን ቦታ ቀየረ። እነዚያን አይኖችና በውሃው ተነክሮ አንገቷን የሙጥኝ ብሎ የተጠመጠመውን ወርቃማ ጸጉር ሊጠራጠር አልቻለም። መነጽሩን አወለቀና ትክ ብሎ ተመለከታት። እብረቱ ላይ ተቀምጣ በእግሮቿ ከውሃ ጋር የምትጫወተው ፍሬወትን። ጓደኛው አድራጎቱን ሲከታተል ቆይቶ ምን ነካ አለው ወደ ጆሮው ተጠግቶ። ፍሬወት አለው አንተነህ በጣም በደከመ ድምጽ አይኖቹን ካነጣጠሩበት አቅጣጫ ሳይመልስ። ከጥቂት ደቂቃዎች በኋላ አንገቱን እንደሰበረ ከዋናው አካባቢ ለመራቅ ጉዞውን ጀመረ።